ሰላም እንደምሰነበታችሁ ከአሜሪካ ድምጽ ዋሽንግተን ዲሲ የኦድ ምሽት መስከረም 8 2015 ዓ.ም ምረት የጋቢና ቪ መሰናዶ ጀምሯል። የምሽቱ መሰናዶ የመራው ኤደን ገረመው በቅንብሩ ኤልያስ አስማረ አብረናችሁ እንቆያለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ለእናንተ ያሆናሉ ይበጃሉ ያልናቸውን መራርጠን ይዘንላችኋል። የመጀመሪያውን ዘገባ ላስተዋውቃችሁ። ረዳት የሕክምና አገልግሎት ለመስጠት የተቋቋመ ድርጅት ነው። በውጭ ሀገራት የሚኖሩ ኢትዮጵያውያን ሀገር ቤት ለሚገኙ ሕክምና ለሚሹ ወዳጅ ዘመዶቻቸው ሐኪምና ተንከባካቢ እንዲቀጥሩ የሚያስችል አገልግሎትንም ይሰጣል። የሕክምና አስተጣጠን የማዘ መንገብ እንዳለው ተነግሮለታል። ስለ አገልግሎቱ ይበልጥ ለመረዳት የድርጅቱን የሰሜን አሜሪካ አንቀሳቃሾች አስተባባሪና አማካሪ ሲስተር አናዲስ ፍቃዱን ሀብታሙ ስዩም አነጋግሮ ነበር።
ለአመታት በዩናይትድ ስቴትስ በሕክምናው ዘርፍ በነርስ ባለሙያነት ያገለገለችው ሲስተር አይናዲስ ፍቃዱ ኢትዮጵያውያንን ጤና ነክ ግልጋሎት የሚያዘምን ሐሳብ ይዘው ብቅ ካሉ ትውልድ ኢትዮጵያውያን መካከል አንዷ ናት። የቅርብ ቤተሰብ አባላት የቅርብ ክትትልና እንክብካቤ በሚሻ የጤና እክል ምክንያት ሲቸገሩ ማየቷ ረዳት የሚለውን አገልግሎት ለመጀመር መነሻ እንደሆናት የምትገልጸው ሲስተር አይናለም አገልግሎቱ ከሀገር ቤት ርቀው የሚገኙ ሰዎች የቤተሰቦቻቸውን ጤና ለመከታተል ያለውን ፋይዳ እንዲት አስረዳለች።
ምንድነው የምናረገው? ሁለት አይነት ሰርቪስ አለ። አንደኛው ለማንኛውም ሰው ለማንኛውም እድሜ ግሩፕ ለማንኛውም ጾታ ኢትዮጵያ ውስጥ ክሊኒክ ቤዝድ የሆነ ሰርቪስ አለ። ኢትዮጵያ ውስጥ እንደምታውቀው በባህላችን የተለመደ ነገር አይደለም ሰው ተነስቶ ወደ ሐኪም ቤት ጀነራሊ አይሄድም ካላመመው ወይንም ደግሞ በጣም ክሪቲካል ኮንዲሽን ላይ ካልሆነ አንሄድም አዘ ካልቸር እና እሱን ካልቸር ለመለወጥና ኢትዮጵያ ውስጥ ኢትዮጵያውያን ወደ ሐኪም ቤት በተወሰነ ጊዜ እየሄድን ራሳችን ቼክ ማድረግ አለብን የሚለውን ሐሳብ ይዘን የተለያየ አይነት ፓኬጆች አሉ። ከ$34 ጀምሮ እስከ $400 ድረስ የሚያወጡ ፓኬጆች አሉ። የሚፈልግ ሰው መርጦ እነዛን ፓኬጆች አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድም ለእህት፣ ለዘመዶቻቸው፣ ለዘመድ አዝማዱ ኢትዮጵያ ውስጥ መግዛት ይችላሉ። ዶሮና በግ የተለመደ ነው በአመት በዓል መግዛት። ሞር ኢምፖርታንትሊ ደግሞ የጤናን የመሰለ ነገር እንደ ስጦታ መስጠት በጣም የሚያስፈልግ ነገር ነው እና በዛ የተነሳ እነዚህ ፓኬጆች አዘጋጅተን ከኢትዮጵያ ውስጥ ከኢትዮጵያ ውጭ ያሉ ኢትዮጵያውያን ለዘመዶቻችን ለወንድም ለእህቶቻችን እንድንገዛ ኢንካሬጅ ለማድረግ ነው።
ረዳት ኢትዮጵያ ውስጥ በተገቢው ሁኔታ ያላደገውን በኢትዮጵያውያን ዘንድም እንደ መልካም ልምድ ሊያዝ የሚገባውን የቅድመ ምርመራን ባህል በማስፋፋት ረገድ የሚኖረውን ሚና ሲስተር አይናለም ታውሳለች።
ምሳሌ ሴቶቻችን 40 ዓመት ሲሞላን የጡት ኤግዛሚኔሽን ያስፈልገናል፣ ማሞግራፊ ያስፈልገናል እና በትንሹ ማኔጅመንት የሚቻልበትን ነገር ህይወታችንን ሊያጠፋ ሊወስድብን ይችላል። ስለዚህ that's one example of mammography ያስፈልገናል በ40 አመት በኋላ ወይንም ደግሞ ኮሎኖስኮፒ ለምሳሌ between 40 እስከ 50 አመት ባለው ጊዜ ውስጥ ወንድም ሆነ ሴት ኮሎኖስኮፒ ያስፈልገናል። በዛው በኮሎኖስኮፒ የሚገኝ አንዳንድ ችግር ካለ በቀላሉ ማኔጅ ሊደረግ ይችላል። ህይወታችንን ማጥፋት የለበትም እና በዛን ያን በተመለከተ እነዚህ ፓኬጆች አሉ። የሚፈልግ ሰው ለዘመድ አዝማድ ገዝቶ መጥቶ ኢትዮጵያ መላክ ይችላል። ሶ አንዱ እሱ ነው።
የሕክምና ባለሙያዎች የቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁረኞች መልካም አማራጭ እንደሚሆንም ሲስተር አይናለም ትናገራለች።
ሌላኛው ደግሞ ኢትዮጵያ ውስጥ የሚኖሩ እና ከቤት ውስጥ መውጣት የማይችሉ ወንድም እህቶቻችን አሉ። እናት አባት፣ አያት በእድሜም ሆነ ያለ እድሜ ደግሞ አንዳንድ ሲቹዌሽን ኮንዲሽኖች አሉ። ከቤት ውስጥ ወጥተን ሐኪም ቤት መሄድ የማይችሉበት ሁኔታ አለ። አንዳንዴ ደግሞ አልጋም ላይ ተኝቶ መገላበጥ የማይችሉበት ሁኔታ አለ። ለእንደዛ አይነት በሽተኞቻችን ወይንም ዘመድ አዝማዶቻችን ደግሞ ፓኬጅ አለን እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚኖር ሰው ይሄንን ፓኬጅ መግዛት ይችላል። እና እኛ ምንድነው የምናረገው? ሐኪሞች አሉ፣ ነርሶች አሉ፣ ፊዚካል ቴራፒስት አምቡላንስ አለ። We have a whole pack of services, resources አሉ። እና እነዛን resources ይዘን በሽተኛ ቤት መሄድ እንችላለን።
አገልግሎቱ በሕክምና ዘርፍ ለሚመረቁ ወጣት ባለሙያዎች ሊፈጥሩ የሚችለውን የሥራ ዕድል በተመለከተስ ምን እርባና ይኖረዋል ለሚለው ጥያቄ ሲስተር አይናለም ቀጥተው መልሳለች።
ያው በኢትዮጵያ ውስጥ መሆኑ ይሄ ኦርጋናይዜሽን ኢትዮጵያ ውስጥ ሆኖ ኢትዮጵያን ህዝብ ማገልገሉ ብቻ ሳይሆን ኢትዮጵያውያን ፕሮፌሽናሎች አሉ ከማንም በማያንሱ actually matter of fact brilliant የሆኑ ነርሶች አሉ፣ brilliant የሆኑ ሐኪሞች አሉ። የፕሮፌሽናል እና የኢንተለጀንስ ሾርቴጅ የለም ሀገራችን። እና ይሄንን እኛ እናውቃለን። እና ይሄ ኦርጋናይዜሽን መኖሩ it provides the opportunity the Ethiopian professionals እድሉ ይሰጣል። በሀገራችን ኢትዮጵያ ህዝብ ከኢትዮጵያ ወጥቶ መታከም የለበትም። ምክንያቱም ኢኳሊ skilled የሆኑ ሐኪሞችና ፕሮፌሽናሎች አሉ። እና እዛ እነሱ ነው እኛ we actually acquire the most skilled professionals and not only skilled professionals ከተማሩበት ቦታ መውሰድ ሳይሆን የራሳችን ደግሞ ትሬኒንግ አለን የምንሰጠው። ህክምናውን ተምረዋል። ከዛ በላይ ግን እንዴት አይነት ፕሮቫይድ ሰርቪስ መስጠት እንዳለብን የሰርቪስ ትሬኒንግ አለን፣ ኤክሰለንስ ትሬኒንግ አለን። እናሱን ፕሮቫይድ አድርገን በደንብ ኳሊፋይድ የሆኑ ሐኪሞች፣ ነርሶች፣ ፊዚካል ቴራፒስቶች፣ ስፔሻሊስቶች we have highly skilled professionals and we're very proud to support our own yarasachin show opportunity that professional employment opportunity satsan barasachin sawoch yarasachin mrettem kawafel machan that's something yeminarego nedar no la we're very proud
bebas agelglot ethiopian gizew sayrefde tina mefti lemagnet melkam amarach endemihon yemtamno sister ayin alam betelay ሴቶች ለጤናቸው ትኩረት ሊሰጡ እንደሚገባ ተመክራለች።
ምንድነው ኢትዮጵያውያን ያው በጣም ምን ዋለር ሰዎች ነን። ኢትዮጵያ ቤተሰብ ማለት is everything that's the meaning for life lies in our relationship with our families. Let's take care of each other እንንከባከብ ራሳችንን እና ይሄ አርሚ ነው የሚጀምረው። ታመን you know ባምቡላንስ መሄድ የለብንም። አርሊን ጀምር ሴቶቻችን በተለይ የቤተሰብ ምሰሶ ነን። ስለዚህ let's take care of ራሳችንን መንከባከብ አለብን። ማሞግራፊያችንን ቼክ እናደርግ፣ ኮሎኖስካፒያችንን እናደርግ። ስኳር በሽታ ይኖርብን አይኖርብን እንወቅ። ሐኪም ሄደን እኔ እና እኛ ከኖርን ልጆቻችንን እንንከባከባለን። እኛ ከኖርን አባት እናታችንን እንከባከባለን። እኛን ደግሞ ተመልክተው ልጆቻችን ይሄው በምሳሌ ይማራሉ። ስለዚህ ራሳችንን እንንከባከብ እንደ ኢትዮጵያውያንነታችን ራሳችንን እንንከባከብ።
በአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ሁለተኛ ዘገባችን እንሻገር። በውጭ ሀገር የሚኖሩ ህፃናት እነሱን የሚመስል ሰው በመጽሐፍት ላይ እንዲያገኙ ነው እቅድ ይትላለች። የአንድ ልጅ እናት የሆነችው ማህሌት ሰይፉ ከወራት በፊት ሀበሻ ሀገር ላይ ተሰኘ የልጆች መጽሐፍትን አሳትማለች። ስለ መጽሐፉ ከማህሌት ጋር ቆይታ አድርገን ነበር። ቆይታችን እንደሚከተል ይሰማል።
I'm አመሰግናለሁ። መሐሌት ሰይፉ እኔ ኦታዋ ካናዳ ውስጥ ነው የምኖረው። ወደ 25 በላይ አመት ኖር ያለው እዚህ። አንድ ልጅ አለኝ። ፍጣፊ አፋ ለሷ ብዬ ነው ታክኩኝ። አሁን ቢዝነስ ኮንሳልታንት ነኝ።
እናትነት እንዴት ነው? እስቲ ጥቂት ስለ እናትነት ንገሪኝ። በተለይ ደግሞ በውጭ ሀገር ልጅ ማሳደግ ምን ይመስላል?
እናትነት በጣም ጥሩ ነው። ኤቭሪዴይ አዲስ ነገር ታስተምረኛለች፣ ታስተምረናለች። ጃገር እናትነት አይ ቲንክ አንደኛው ኢምፖርታንት ነገር ሰፖርት ነው እና እኔ ፋሚሊዎች እዚህ ስላሉ በጣም ረድቶኛል። ባለቤቴና እኔ በጣም ረድቶናል። ይኸው አማርኛና እንግሊዝኛ እንግዲህ ማስተማር ያንቺ ፍላጎት ካለሽ በደንብ ማስተማር እነሱ ስላሉ በጣም ረድቷል። እዚህ እሷን አሁን 2 ዓመቷ ነው እና ትናንሽ ነገር ትናገራለች አማርኛና እሷ ብዬን በደንብ ይሄንን እንድታቀው እና በደንብ ፕራውድ እንድትሆንበት ብዬ ፋሚሊ ስላለኝ እዚህ በደንብ እየሞከር ነው። ጥሩ ነው እናትነት ወድጀዋለሁ።
ሀበሻ ገርል ወይም ደግሞ የሀበሻ ልጅ የተባለ መጽሐፍ ጻፍሽ። ከዚህ ቀደም ስነ ጽሁፍ ውስጥ ነበርሽ? መጽሐፍ ትሞክሪ ነበር ወይስ እንዴት ልትጽፊ ቻልሽ ይሄን መጽሐፍ?
መጽሐፍ እንኳን ልሞክር ከዚህ በፊት ምንም ሀሳብም አልነበረኝም። ይሄ መጽሐፍ የሀበሻ ልጅ የጻፍኩት ልጄ ከተወለደች በኋላ ነው። ምክንያቱም መጽሐፍ ሁሌ ስገዛላት ማገኘው የሀበሻ ካልቸር እና ትራዲሽን በደንብ የሚያስተምራት መጽሐፍ ብዙም የለም እና ደግሞ እሷንም የሚመስል ሰው ፒክቸር ላይ ለማየት ምን ልጆችን መጽሐፍ ሲያነቡ በደንብ ነው የሚያጠኑት እና የሚያዩት ምን በሱ ለምደው ነው የሚማሩት እና የሚያድጉት እና ለምን እንደዚህ የለም የሚለውን ጥያቄ መጀመሪያ አመት ከሆኗታ በፊት ሳስብበት እኔም ራሴ ሀሳቡ ካለኝ ለምን አላረገውም የሚለውን ትንሽ የክሊፕ ያለው ጻፍኩትና በአጋጣሚ ቤተሰባችን ውስጥ አለች እና እሷን ጠየኳት አብረን እንድንሰራ። እሱ ምክንያት ይኸው አሁን መጽሐፉን ለመጻፍና ለማተም ደርሰናል።
የሀበሻ ልጅ የተሰኘው መጽሐፍሽ እድሜያቸው ለስንት ዓመት ለሆናቸው ህጻናት ነው? ምን አይነት ነገርስ ነው ለማስተማር ያሰበው?
ስንት ዓመት የሚለው ጥያቄ ከመጀመሪያ መጽሐፍ ለልጆች ማንበብ የሚባለው ከመጀመሪያ ከ3 ወር ወይም ከ0 እስከ ሲያድጉ ወደ 3 ዓመት ድረስ ያህል እላለሁ። ግን ሳስብበት ነው ብዙ አበሻዎች ልጆቻቸውን ውጭ ሀገር የሚያሳድጉ አሉ እና በእንግሊዝኛ ነው ቶሎ የሚማሩት እና ብዙ ጊዜ አክሰሱ ከሌለ በእንግሊዝኛ ነው ቶሎ እንትን የሚሉት። ግን ኢንክሉድ እንዲያደርግ ይሄ መጽሐፍ የተጻፈው በአማርኛ እና በእንግሊዝኛ ነው እና በአማርኛ በእንግሊዝኛ እንግሊዝኛውን ቶሎ መጀመሪያ የተማሩት አማርኛውን ቀስ እያሉ እንዲማሩት። ስለዚህ እነሱ ከ5 ነው 6-7 ማንበብ የሚችሉ ልጆች እና በሞከር የአማርኛ መሞከር የሚፈልጉ ልጆች ሊሆን ይችላሉ። ግን ነው መጀመሪያ እስከ 0-3 የሚለውን በአማርኛም በእንግሊዝኛም እዚህ መጽሐፍ ላይ ማግኘት ይችላሉ። መጽሐፉ በጣም ሲምፕል ነው። አንድ ነገር ፎከስ ያደረኩት ልጆች የሚያገኙት የሀበሻ ባህል፣ የሀበሻ ልብሳችን በስዕሉ ማየት ይችላሉ። የምግባችንን ምን መብላትን ነው ምንድን ነው የምንበላው እንጀራን እሱን እንዴት በመሶብ ዞረን አብረን የምንበላው እሱን ትምህርት ቤት ልክ ከልጆች ጋር መጫወት ሁሉንም ነገር ኢትዮጵያ ውስጥ ወይም ሌላ ሀገር ውስጥ የሀበሻ ካልቸር ውስጥ የምታዩ ነገር እዚህ ማያገኙ መጽሐፍ ውስጥ ማየት ይችላሉ እና ኢቨን ልጆች ከዚህ አድገውንም እናትና አባታቸው ኢትዮጵያ ሲሄዱ አንዳንድ ነገሮች ራሳቸው መጽሐፍ ውስጥ ያዩት እዛ ማየት የሚችሉት ነገር እና ማገጣጠም ወይም ማያያዝ ሬሌቨንት የሚሆንላቸው ነገሮች ነው መጽሐፍ ውስጥ የሚያገኙት።
እንግዲህ ቅድምም ልትጠቅሱ ሞክረሻል። እዚህ ሀገር የሚያድጉ ልጆች መጽሐፍ ሲያነቡ ራሳቸውን የሚመስል ሰው ብዙ ጊዜ ፈልገው አያገኙም። ስደተኛ የሆነ የራሳቸውን ባህል የሚመስል የሚያደርግ ሰው እና ይሄ ምን አይነት ጉዳት ያመጣል? የራሳቸውን የሚመስል ሰው ወይ በመጽሐፉ ላይ አለመኖሩ ለስነ ልቦናቸው ያለው ነገር ምንድን ነው ትያለሽ?
ልጆች የሚያስቡት ሰው እኔ መስላለሁ ወይ ትምህርት ቤት ቢሄዱ ላይክ እኔ ለያለው ወይ እሱን አስተሳሰብ ትንሽ ሆነው በደንብ ሁሉም ሰው ልዩ ነው የሚለውን የነሱ ባህል ፍራት የለባቸውም ራሳቸውን ኢንዲቪጁዋል ለመሆን ማለት የሚለውን ነውና ጥሩ ጥሩ አይደለም ምክንያት ጥያቄ ያመጣል በኋላ ለግን እኔ ተለየው ነው እኔ ምትሪክ ሲሄዱ ብዙ ምራሴ አይነት አላየም ለምንድን ነው እና ይሄ ለእናትና ለአባቶች ትንሽ ሆኖ ከጀመሩ የራሳቸውን ካዩ መጽሐፍ ላይ ቴሌቪዥን ላይ ወርቲንግ ትንሽ ይረዳቸዋል ብዬ አስባለሁ ሲያድጉ ባህላቸውንም እየወደዱ እና ማክበር እሱን እንዲያደርጉ ፈልጋለሁ ስለዚህ ለዛ ነው ጥሩ ነው የምለው
የልጆች መጽሐፍ እንግዲህ ቀላል ነገር አይደለም በጣም ከባድ ነው ምን ያህል ገጽ አለው አንቺ እንዴት ተወጣሽ የከበደሽስ ነገር ምን ነበር
የ24 ፔጅ ነው በአንዱ ስዕሎች ናቸው እና በአንዱ በኩል የጻፍኩት ተረካ ነው እና እኔ የጻፍኩት በጣም እንዳይከብድ ለማንበብ ላይክ ለትንሾች ልጆች ስታነብላቸው ኢዚ ሲምፕል የሚችሉት ነገር እንዲሆንና እንትን ነው ስለዚህ መጽሐፉ ያን ያህል አይከብድም እኔ እሱን መጽሐፍ አላስቸገረኝም ነው ለከመጀመሩ አይዲያ ሲመጣልኝ ትንሽ ጊዜ አጥጭ ብዬ በደንብ አስቤታለሁ ግን ከዛ በኋላ አይ ቲንክ ስዕሉ ሲገናኝ አንድ ላይ በደንብ ነው እንትን ያለው እና እኔ ሌላም እንኳን እያሰብኩ ነው አሁን ሌላ ምን አይነት ነገር ልጄን ማስተማር ፈልጋለሁ ይሄ መጽሐፍ አሁን የጻፍኩት እኔ ለሰው ማዝማች ለሌላ ልጆች ለሚሆን ነው ግን ለራሴ ልጅ ምን ተማራለች እንን ማስተማር የሚፈልገው ነው ብዬ ነው እና ሌላም እያሰብኩበት ነው ምን አይነት ሌላም ጻፍ ማጥራት ይችላለው ያልኩኝ የተከታታይ ላይክ የሀበሻ ጋር የሚለው ነገር በልጄ ላይ በሳርጌ ነው እና እሱን ማድረግ ይፈልጋለሁ
ሌላው እንግዲህ መጽሐፍ ሲጻፍ እንደዚህ አይነት የስነ ጥበብ ስራዎች ሲሰሩ እኛ ምናስበው የራሳችንን ማህበረሰብ ብቻ ነው ግን ባህሉን ደግሞ ሌሎች ልጆች ትምርት ቤት ምትሄድበት አካባቢ ያሉ ሰዎች እንዲያውቁት ወይም ደግሞ ትምርት ቤቶች እንዲረዱት መጽሐፍቱን ለነሱ ለማዳረስ ያሰብሽው ነገር አለ ወይ ምን እየሰራሽ ነው ከዛ አኳያ
ጥሩ ጥያቄ ነው እሱ አሁን you know ጓደኞቼን you know ስራ አብረውኝ የሚሰሩ ሰዎች ይሄንን ስላረኩ ደስ ብሏቸው እኔን ለመጽሐፉን ለማግኘትና ለልጆቻቸው ማስተማር ምን እንደሆነ ለማሳየት ሰዎች ይገዛሉ አሁን መጽሐፉንና ይሄን ጥያቄም ይጠይቁኛል የገዙት ሰዎች አሉ በኔ በጓደኞቼና በስራዬ በኩል
መጽሐፍሽ እንዴት ነው የሚገኘው የት ሊያገኙት ይችላሉ ማንበብ የሚፈልጉ ወላጆች
መጽሐፉ አሁን አማዞን ላይ ይሸጣል የትም ሀገር ገብቶ ነው አይ ቲንክ አማዞን ላይ ብትወጡ ታገኙታላችሁ በኢትዮጵያ እንግዲህ እዛ ይደርሳል የሚለውን ገና እናላልኩም ያት ግን ወደፊት ትንሽ አንድ ወር ሁለት ወር በኋላ አስቤ አስተካክላለሁ አንዳንድ ሰዎችም ኦልሬዲ ኢሜይል ሊላኩልኛል ኢትዮጵያ መጽሐፍ ላይብረሪዎች እና እነሱን በደንብ ተገናኝቼ እንዴት እዛ እንደሚደርስ እስካስብና እስካስተካክል ድረስ አሁን አሚዞን ላይ ነው ያለው
በጣም ነው የማመሰግነው አንቺ መጨመር የምትፈልጊውም ከመጽሐፉም ጋር ወይ ከልጅሽም ጋር በተያያዘ መጨመር የምትፈልጊው ነገር ካለ
ብዙም ነገር መጨመር የምፈልገው ነገር የለም አንድ ነገር የምለው ግን ያው እንደዚህ አይነት ሀሳብ ያለው ሰው መጽሐፍ እኔ መጽሐፍ ከቻልኩ ሌላ ሰው መጽሐፍ ይችላል እና እሱንም የሚፈልግ ሰው ካለ ወደኋላ እንትበሉ አርጉት ነው የምለው ምክንያቱም ልጆቹ ይማሩ በታልና ሐሳባችሁን ነው መጽሐፍ ላይ ማረግ ጥሩ ነውና አርጉት ነው ማለት
እሺ ማለት በጣም ነው ማመሰግነው በድጋሚ ከጋቢና ቬጋ ለነበረሽ ቆይታ
አመሰግናለሁ
ሰኞ ዘገባችን ይሻገር ግጭትና ጦርነት እየተካሄደባት ባለባት ኢትዮጵያ ውስጥ የሚገኙ ትምህርት ቤቶች ከገጠማቸው ተግዳሮቶች መካከል አንዱ የትምህርት ተቋማት መረጃና መዛግብት ውድመት እንደሆነ ሲነገር ተሰምቷል። እንዲህ ያለውን ችግር ለመቅረፍ ብሎም የተለመደውን የትምህርት አሰጣጥ ስርዓት ለማዘመን ያለመ ኢስኩል የተሰኘ ስርዓት ዋሊያ ቴክኖሎጂስ በተባለ ተቋም በኩል ከሰሞኑ ተዋውቋል። ስለ ኢስኩል ምንነትና ፋይዳ እንዲያስረዱን የዋሊያ ቴክኖሎጂ መስራች አንተነህ አስራትን ሀብታም ስዩም ጋብዞ አነጋግሯል።
ዋልያ ቴክኖሎጂስ ከ6 ዓመታት በፊት የተመሰረተ ተቋም ነው። የድርጅቱ መስራችና ዋና ስራ አስኪያጅ አቶ አንተና ስራት ተቋሙ ወደ ኢትዮጵያ አድማሱን ከማስፋቱ በፊት በዩናይትድ ስቴትስ የተለያዩ ስራዎችን ሲሰራ እንደሰነበተ ያብራራሉ።
እኔ አሜሪካ ቨርጂኒያ ነው የምኖረው። አይቲ ካምፓኒ አለኝ ለዩኤስ ጋቨርንመንት ነው ኮንትራክት ያረኩም ሰራ። ከ2010 የፈረንጆች አቆጣጠር ጀምሮ እዛ አሜሪካ የራሴ ካምፓኒ መስርቼ ሰራ ነበር። ግን ከስድስት ዓመት በፊት ወደዚህ መጥተን አዲስ አበባ ሄድኳርተር ከፍተን ባህር ዳርም ኦፊስ አለን። ሴቶች ነው በብዛት የኛ ሰራተኞች፣ ከ95% በላይ በኮምፒውተር ሳይንስ ማለት ነው። እነሱ ላይ ተመስርተን ነው እየሰራን ያለ ነው እና አብዛኛው ካስተመሮቻችን ገቨርንመንት ካስተመር አለን። የባንክ ፋይናንሻል እና ፕራይቬት ሴክተሮች አሉ።
በቅርቡ ለኢትዮጵያ ትምህርት ዘርፍ በጎ ሚና የሚጫወት የመረጃ ስርዓት ተቋሙ አስተዋውቋል። የኢትዮጵያ የትምህርት ሚኒስቴር ተወካዮች በተገኙበት የተዋወቀው ስርዓት መጠሪያው ኢስኩል ይሰኛል። አቶ አንተነ ዘመናዊው አሰራር ለኢትዮጵያ ለምን እንደሚያስፈልግ እንዲያስረዳሉ።
ባለፉት 2-3 ዓመታት ሀገራችን የተለያዩ ችግሮች ተፈጥረዋል። አንዱ ጦርነት ነው። በጦርነቱ ምክንያት ደግሞ ከ4000 ትምህርት ቤቶች በላይ ፈርሰዋል፣ ወድመዋል፣ ብዙ ሰው ህይወት አልፏል። በተጨማሪ ግን የተማሪዎች ኢንፎርሜሽን ጠፍቷል፣ በቃ ዳታ እና ከዚህ ተነስተን ነው ይሄንን ኢስኩል የሚባል ሲስተም ዲቨሎፕ ያደረግነው። በውስጡ ብዙ ነገሮች አሉት። አንደኛው ስቱደንት ኢንፎርሜሽን ማኔጅመንት ሲስተም አለ። ሌላው ለርኒንግ ማኔጅመንት ሲስተም አለው። ዲጂታል ላይብረሪ ሲስተም አለው። ላይብረሪ ሲስተም አለው። ኤችአር፣ ፔሮል፣ ፋይናንስ እና ኮምፕሊትሊ ኢስኩልን የአንድ ስኩል ኦቶሜት የሚያደርግ ሲስተም ነው። ኢቨን የጠፉት መጽሐፎች እንደገና ለማተም ሚሊየንስ ዶላር ነው ኮስት የሚያደርገው እና እንደዚህ አይነት ሲስተሞች ካሉ ግን ያን ያህል መጽሐፍ እንደገና ፕሪንት ማድረግ አያስፈልግም። የተማሪዎችንም ኢንፎርሜሽን ሌላም ጊዜ ሰው ሰራሽም ሆነ ተፈጥሮ አደጋ ቢፈጠር እና ቢጠፋ ዳታውን ማስቀመጥ ይቻላል። በተጨማሪ ደግሞ እንደምታውቀው ኮቪድ ነበር። በኮቪድ ምክንያት እኛ ለምሳሌ አሜሪካ ሀገር ያው ከቤቱንም ልሰራ ትችላለህ፣ ተማሪዎችም ከቤቱ ነው መማር ይችላሉ። እዚህ ሀገር ግን መማር አትችልም። ኮቪድ ካለ ያው ቤት ነው ቁጭ የምትለው እና ይህን ሁሉ ለርኒንግ ማኔጅመንት ኦቶሜት የሚያደርግ ሲስተም ነው።
የተለያዩ የኢትዮጵያና ዓለም አቀፍ ቋንቋዎችን እንዲያስተናግድ፣ የተለያዩ ክፍያ ስርዓቶችን እንዲያካትት ተደርጎ የተሰራው ኢስኩልን አገልግሎት ለጎረቤት ሀገራት ተጠቃሚዎች የማዳረስ እቅድ እንዳለም አቶ አንተነ ተናግረዋል። በኢትዮጵያ የኢንተርኔት ሽፋን በበቂ ሁኔታ አለመኖሩ በአገልግሎቱ ላይ የሚደቅነውን ተግዳሮት በተመለከተ እሳቸው እንዲህ ብለዋል።
ብዙ መሰናክል ሊኖር ይችላል። ገርም ነገር ብዙ ትምህርት ቤቶችን ባንልም በቂ ትምህርት ቤቶች የኢንተርኔት እና የኔትወርክ ተዳርሰዋል። ግን ያልተዳረሱ ቦታዎችም አሉ። ግን ገና እሱ አልተዳረሰም ብለን ከአንድ ቦታ መጀመር አለን። ለተዳረሱት እናደርግና አንዳንድ ካምፓኒዎችም ጋር እየተነጋገር ነው እንደ ስታርሊንክ ምናምን ያሉት እና በሳተላይት እንዲደርሳቸዋል አይደለ? አሁን የኢንተርኔቱ ችግር የአቅምም ችግር ብቻ አይደለም፣ ያው የቴሌ አለመዳረስ በየቦታው ነው። እነሱን ደግሞ በሳተላይት የምናዳርስበትን መንገድ እየተነጋገርን ነው። እሱ ብቻ አይደለም፣ የተለያዩ ትምህርት ቤቶች የኮምፒውተር አቅርቦት የላቸውም፣ በትክክል ኔትወርክ የተሰራ የላቸውም፣ ምንም ነገር የሌላቸው አሉ። ከተማ ያደገ ልጅ እና አፋር ያደገ ልጅ 12ኛ ክፍል አንድ ላይ ነው የሚፈተነው፣ አንድ አይነት ፈተና ነው የሚፈተነው በኢትዮጵያ እና ኮምፒቲቲቭ ኤጅም የለውም። ይሄን ጋፕም ያጠባልኛ ሲስተም ቻሌንጂንግ ነው። እየሰራን ነው ከተለያየ ድርጅቶች ጋር። በጣም የሚገርም ግን አሁን ለምሳሌ የሴድም ሆነ ምናምን ይጠይቁናል፣ ይህን ሲስተም ጠይቀውናል። እና አዌርነስም ነው አቶ ሀብታሙ፣ አዌርነስ ስለሌለን ነው እና ቪዥን ስለሌለን ነው እንጂ ሲጠይቁን ብዙ ጊዜ የምንጠይቃቸው መማሪያ ትምህርት ቤት ስሩልን ነው ሁሌ የምንላቸው እንጂ እንደዚህ ቴክኖሎጂ አለ እንደዚህ አዳርሱልን ኢንተርኔት አስገቡልን ምናምን ብትላቸው እነሱም ዊሊንግ ናቸው ለማድረግ። ያው እና አዌርነሱ መፍጠር ነው።
ዋልያ ቴክኖሎጂስ ከትምህርት ዘርፉ በተጨማሪ በሌሎች ዘርፎች ውስጥም መልካም አሻራውን ለመተው እየተንቀሳቀሰ መሆኑን የሚናገሩት አቶ አንተነህ ለማሳያነት እየተሳተፉ ያሉባቸውን ስራዎች አጋርተዋል።
ልክ ነህ። የተለያየ ፕሮዳክቶች አሉ። አንዱ ያው ኢስኩል ነው። ሌላው ኢዲኤምኤስ ይባላል። ዲጂታላይዝ ማድረግ ዶኪመንቶች። አሁን ሀገራችን አንድ ሰው ፋይል ቢፈልግ ምንም ነገር ማግኘት አትችልም። እያንዳንዱ ቤት መስሪያ ቤት ማአት ዶኪመንት አለው። ማን ከማን ጋር ምን እንደደረሰ አያደርግም። እሱ አንድ ፕሮዳክት አለን፣ ዲጂታይዝ የሚያደርግ ፕሮዳክት አለን። ጀርመኖች ጋር ሆነን ነው ኮላቦሬት እያደረግን እየሰራን ያለ ነው። ብዙ ጊዜም ወደ ጀርመን ሀገር የተለያዩ ሰዎች ይዘን ሂደን አዌርነስ እንዲኖራቸው ያለን መሪዎቻችን ቪዥን እንዲኖራቸው ለማድረግ እሱ አለ። ኢሰርቪስ የሚባል ፕሮዳክት አለን። ኦንላይን ላይ የተለያዩ የገቨርንመንት ሰርቪሶችን ለማግኘት የምትጠቀምበት ኢሰርቪስ አለ። ሌላው ኢስማርት ዋተር ሚል አለ። የስማርት ዋተር ላይ ኦሮሚያም ፕሬዘንት አድርገናል። ሀገራችን የውሃ እጥረት አለ ይባላል፣ ግን በጣም የሚገርምህ አብዛኛው ውሃ ስለሚባክን ነው። እና ይሄ ሲስተም ምንድን ነው? እያንዳንዱ ቲዩብ ላይ ይሄድና እያንዳንዱ ቦታ ይቀመጥና በሞባይል አፕ ኢቨን መዝጋት ትችላለህ። አሁን ለምሳሌ አሁን አሜሪካ ዊኬንድ ስራ ሰው ማይገባ ከሆነ ቢልዲንግ ውሃ ማጥፋት ትችላለህ፣ ዝም ብለህ ሸት ኦፍ ማድረግ ትችላለህ። እና አይባክንም። ሌሎችም ፕሮዳክቶች አሉን። አሁን በቅርብ ላውንች እናደርጋቸው።
ተቋሙ ዘመናዊውን የመረጃ ያዝ በየክልሉ የሚገኙ የትምህርቱ ዘርፍ ተዋናያን የተገበሩት ዘንድ የማሳወቅ ስራውን እንደቀጠለ አቶ አንተነ አክለው ነግረውናል።
ጋቲና ቬጋናት ያላችሁት ምርጫችሁ ሳደረጋችሁን እናመሰግናለን። የሁድ ምሽት በሳምንት ውስጥ ከተደመጡና መልካም ናቸው ካልናቸው ጥንቅሮች መካከል በድጋሚ የምንሰማበትን መሰራዶ ነው እየተከታተላችሁ ያላችሁት። በመቀጠል ደግሞ በዚህ ሳምንት ውስጥ በማህበራዊ ሚዲያ ላይ ካገኘናቸው ናዎች መካከል ጥቂቶቹን አቀርብላችኋለሁ። የቅድመ ቅሪተ አካል ጥናት ተመራማሪ ሳይንቲስቶች ኢትዮጵያ ውስጥ ያንበሳ መጠን ያለው ኦተር የተሰኘ እንስሳ ቅሪተ አካል መለየታቸውን አስታውቋል። ኦተር የሚሰኙት እንስሳት በተለምዶ ከ3 እስከ 14 ኪሎ ግራም ክብደትና ከ87 ሴንቲሜትር እስከ 1 ሜትር ከ53 ሴንቲሜትር ወደ ጎን እርዝመት ያላቸው ሲሆኑ በውሃ ውስጥና በኩሬ አካባቢ የሚኖሩ ናቸው። ከዚህ በተጨማሪም እነዚህ እንስሳቶች ስጋና ቅጠል ተመጋቢ ናቸው። ይሁን እንጂ ኢትዮጵያ ውስጥ መገኘቱ የተገለጸው አዲሱ የኦተር አጥንት ዝርያው የጠፋው ኦተር 200 ኪሎ ግራም ድረስ የሚመዝንና እንደ ፈረስና ዝሆን የመሳሰሉ እንስሳትን አድሎ መብላት የሚችል እንደነበረ የኮሎምቢያ ክላይሜት ትምህርት ቤት ላሞንት ዶርዚ ምርምርና ጥናት ተመራማሪዎች አስተውቋል። ከዚህ ቀደም የተለያየ አይነት የኦተር ዝርያዎች በአፍሪካና በደቡብ አሜሪካ የተገኙ ሲሆን ይህንኛው ግን ለየት ያለ ግኝት መሆኑን ተገልጿል። በፖይታ ዩኒቨርሲቲ የተመረው ይህ ጥናት በደቡብ ምዕራብ ኢትዮጵያ ክፍል በኦሞ ወንዝ ሸለቆ ውስጥ የኦተሩ ቅሪተ አካል መገኘቱንም ጨምሮ ጠቅሷል። ኢትዮጵያን አዲስ አመት ስነስርዓት ጋር ተያይዞ በተለያዩ የዩናይትድ ስቴትስ ግዛት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለየት ያሉና በጋራ የሚገናኙባቸውን ዝግጅቶች በማዘጋጀት በዓሉን በዚህ ሳምንትና ባለፈው ሳምንት አክብረዋል። ከነዚህ ዝግጅቶች መካከል አንዱ በሳን ሆዜ ከተማ ካሊፎርኒያ ግዛት በየአመቱ የሚካሄደው የኢትዮጵያ የባንዲራ ቀን ነው። እለቱ ዘንድሮም ለ18ኛ ጊዜ ተከብሮ የዋለ ሲሆን እጅግ ብዙ ኢትዮጵያውያን ታድመውበታል። ይህ በአካባቢው በሚገኘው የኢትዮጵያ ማህበረሰብና በአጋሮቹ የሚዘጋጀው መርሃ ግብር ለየት ያለ ሲሆን የኢትዮጵያ ባንዲራ በሳን ሆዜ ከተማ ከፍ ብሎ የተሰቀለው የመጀመሪያው ዓለም አቀፍ ባንዲራ መሆኑም ተገልጿል። ከዚህ በተጨማሪ ጳጉሜ 4 2014 ዓ.ም በተከበረው በዚህ በዓል ላይ የከተማው ማዘጋጃ ቤትም ማምሻውን አረንጓዴ ቢጫ ቀይ ቀለማት ተውቦ አምሽቷል። ኢንስትራክተር አብርሃም መብራቱ የፊፋ የቴክኒክ ባለሙያ ሆኖ ተሾሙ። በዚህም በፊፋ በዘርፉ የተመረጡት የመጀመሪያው ኢትዮጵያዊ ኢንስትራክተር ሆኗል። ለረጅም ጊዜ በየመን የበካፍ ኤሊት ኢንስትራክተርነትና በባህር ዳር ከተማ እግር ኳስ ክለብ አሰልጣኝ በመሆን አገልግሎት የሰጡት ኢንስትራክተር አብርሃም የፊፋ የቴክኒክ ኤክስፐርት ሆነው በሾማቸው በዚህ ሳምንት ተገልጿል። ኢንስትራክተር አብርሃም በአፍሪካ ዋንጫና መሰል ውድድሮች በቴክኒክ ጥናት ቡድን አባልነትና አሰልጣኝነት በየመን እግር እድሜያቸው ከ21 ዓመት ተሳች ባላቸው የሥራ ልምድ ለቦታው ተመራጭ እንዳደረጋቸውም ተገልጿል። ፊፋ ለቴክኒክ ባለሙያነት ያቀረባቸውን መዘኛዎች በሙሉ በማለፍም የሁለት ዓመት ኮንትራክት መቀበላቸውን የተገለጸው በፊፋ የቴክኒክ ባለሙያነትም የተለያዩ ሥራዎችን የሚያከናውኑ ሲሆን ከነዚህ መካከለም የወጣቶችን እግር ኳስ፣ የታዳጊ እግር ኳስ፣ ለቴክኒክ ዳይሬክተሮችና ለአሰልጣኞች ስልጠና ማዘጋጀት፣ ለተለያዩ ሀገራት የስፖርት ልማት መርሃ ግብሮችን መቃኘትና አስፈላጊ ሰነዶችን ማዘጋጀት እንዲሁም ደግሞ መሳተፍ ካላፊነቶቻቸው ማከል ጥቂቶቹ እንደሆኑ ፊፋ አስተውቋል። በመጨረሻም የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ቤት የ25ኛ ዓመት የምስረታ በዓሉን መስከረም 3 2015 ዓ.ም በተለያዩ ዝግጅቶች አከበረ። በእለቱም የትምህርት የ25 ዓመታት ጉዞ የሚዘክር አውደ ርዕይ ለእይታ በቅቷል። የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ቤት በመንግስት በግልና በማህበራዊ ሚዲያ ላይ የተሰማሩ ባለሙያዎችን በማፍራት ለዘርፉ ማደግ የበኩሉን ሚና እየተወጣ የሚገኝ ተቋም ሲሆን እጅግ ብዙ ባለሙያዎቹ ትምህርት ቤት ውስጥ አልፈዋል። ባለም አቀፍና በሀገር አቀፍ የሁድ ምሽት መስከረም 8/2015 የካፒና ዜና መሰናዶው ዝግጅት ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለካፒና ዜና ያላችሁ አድርሱን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዶአችን እንጠብቃችኋለን። እደንገረመው መርሃግብሩን የመራው ኤልያስ አስማረ፣ በቅንብሩ አሉላ ከበደ፣ በዋና አዘጋጅነት አብረናችሁ አምሽተናል። አብራችሁ ስለቆያችሁ በድጋሚ እናመሰግናለን። ሰላም ጤና ይስጥልኝ። ደህና ደሩ። Yeah.